ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 21 2016 ዓ.ም ዝግጅታችን ጀመረ። በመስቃንና በማረቆ ወረዳዎች በቀበሌ ይገባኛል ግጭት ሰዎች እንደተገደሉ ነዋሪዎች ገለጹ። በዋግምራ ዞን በረሃብ ምክንያት ሰዎች መሞታቸው ተነገረ። በአስቸኳይ አዋጁ የአዋሽ 40 እስረኞች ደህንነት እንደሚያሳስባቸው ቤተሰቦቻቸው ገለጹ። እነዚህ በምሽቱ ከያዝናቸው ዘገባዎች ጥቂቶቹ ናቸው። ዝርዝራቸው ከአብይ ርዕስ ዜና በኋላ ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የምሽቱ ፕሮግራሙ አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። አሁን ለዋና ዋና የዓለም ዜና ወደ እንግዱ ላሳልፋችሁ።
በድጋሚ እንደምናመሻችሁ። በሶማሌ እና በኦሮሚያ ክልል የጸጥታ ኃይሎች መካከል በተደረገ የተኩስ ልውውጥ የሲቪሎች ሕይወት መጥፋቱን ኢሰመኮ አስታወቀ። ለኮቪድ-19 ክትባት መፈጠር አስተዋጽኦ ያደረጉ ሁለት ተመራማሪዎች የኖቤል የሕክምና ዘርፍ ሽልማት ማግኘታቸው፣ እንዲሁም ዶናልድ ትራምፕ ክሳቸውን ለመስማት ፍርድ ቤት ቀረቡ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በሶማሌና በኦሮሚያ ክልል አዋሳኝ አካባቢ በሁለቱ ክልሎች የጸጥታ ኃይሎች መካከል በተደረገ የተኩስ ልውውጥ ምክንያት በአካባቢው የተጠለሉ የአገር ውስጥ ተፈናቃዮች እና የአካባቢው ነዋሪዎች ሕይወታቸውን ማጣታቸውን የሰብአዊ መብት ኮሚሽን ኢሰመኮ አስታወቀ። በአሁኑ ወቅት ግጭቱ የቆመ ቢሆንም በተኩስ ልውውጥ ወቅት ቆሎጂ በተባለ የአገር ውስጥ ተፈናቃዮች መጠለያ ጣቢያ የሚኖሩ ቢያንስ 6 ተፈናቃዮች መገደላቸውንና በርካታ ሰዎች መቁሰላቸውን እንዲሁም በሌሎች የአካባቢው ሲቪል ሰዎች ላይ የሞትና የአካል ጉዳት መድረሱን ኢሰመኮ ገልጿል። መስከረም 7 2016 ዓ.ም በባቢሌ አቅራቢያ በኦሮሚያና በሶማሌ ክልል የጸጥታ ኃይሎች መካከል የተፈጠረውን የተኩስ ልውውጥ በተመለከተ ተጎጂዎችን የኦሮሚያና የሶማሌ ክልል የጸጥታ አካላትን የቆሎጂ መጠለያ ሰራተኞችንና የሆስፒታል ባለሙያዎችን ማነጋገሩን ኢሰመኮ አመልክቷል። ድርጊቱን በፈጸሙ የጸጥታ ኃይሎች ላይ አስፈላጊው ምርመራ ተደርጎ ተጠያቂነት እንዲረጋገጥ ኢሰመኮ ጥሪ አድርጓል። ቀድሞውኑ ከቤት ንብረታቸው ተፈናቅለው ለዓመታት በመጠለያ ጣቢያ ውስጥ አስቸጋሪ ሕይወት ይመሩ የነበሩ የአገር ውስጥ ተፈናቃዮች ለሞትና ለአካል ጉዳት መዳረጋቸው አሳሳቢ ነው ሲሉ ምክትል ዋና ኮሚሽነር ራኬብ መሰለ መግለጻቸውን ኮሚሽኑ ዛሬ ያወጣው መግለጫ አመልክቷል። የአገር ውስጥ ተፈናቃዮችን ጥበቃን በተመለከተ በተደረሰው የአፍሪካ ህብረት የካምፓላ ስምምነት መሰረት የመንግስት ጸጥታ አካላት የአገር ውስጥ ተፈናቃዮች የሚገኙባቸውን የመጠለያ ጣቢያዎች ደህንነት አደጋ ላይ ሊጥሉ ከሚችሉ ተግባራት ሊቆጠቡ ይገባል ሲል ኮሚሽኑ አስታውቋል። የተባበሩት መንግስታት ድርጅት ዓለም አቀፍ የፍልሰተኞች ድርጅት አይኦኤም አዲሷ ኃላፊ በቅርቡ አፍሪካን እንደሚጎበኙ ታውቋል። ትናንት የድርጅቱን ኃላፊነት የተረከቡት አሜሪካዊቷ አሚ ፖፕ በአዲስ አበባ የሚገኘውን የተባበሩት መንግስታት ድርጅት ጽህፈት ቤት እንደሚጎበኙ እንዲሁም ከኢትዮጵያ ባለሥልጣናት ጋር እንደሚነጋገሩ ታውቋል። በአፍሪካ ህብረት በሚኖራቸው ውይይት በአህጉሪቱ የሰዎችን እንቅስቃሴ ማረጋገጥ እንዲሁም ህብረቱ ተግባራዊ ለማድረግ የወጠነው የነጻ ንግድ ስምምነትን በተመለከተ እንደሚነጋገሩ ታውቋል። ከዚያም ወደ ጅቡቲና ኬንያ ያቀናሉ ተብሏል። ጄኔቫ ላይ መግለጫ የሰጡት አሚ ፖፕ 80% የሚሆነው ፍልሰት ከአፍሪካ እንደሚነሳ አውስተው በተለይ ወደ ባህረ ሰላጤ ሀገራት የሚሄዱት ፍልሰተኞች የሚያዙበት መንገድ አሳዛኝ ነው ብለዋል። ለፍልሰተኞቹ ጥበቃ መደረጉን እንዲሁም የተለያዩ አቅርቦቶች ማግኘታቸውን ማረጋገጥ አስፈላጊ ነው ሲሉ ኃላፊዋ ተናግረዋል። የሰባዊ መብት ድርጅቱ ሂማን ራይትስ ዋች በቅርቡ ባወጣው ሪፖርት ከየመን ወደ ሳዑዲ አረቢያ ሊገቡ የሞከሩ በመቶ የሚቆጠሩ ኢትዮጵያውያንን የአገሪቱ የድንበር ጠባቂዎች ገድለዋል ሲል ክስ አቅርቦ ነበር። የተመድ የጸጥታው ምክር ቤት በወሮበሎች በመታመስ ላይ ባለችው ሄይቲ የሚገኘውን የፖሊስ ኃይል ለማገዝ ዓለም አቀፍ ኃይል በሚላክበት ጉዳይ ላይ ዛሬ ድምፅ ይሰጣል ተብሎ ይጠበቃል። ኬንያ 1000 የሚሆን ከሀገራት የተውጣጣ የፖሊስ ኃይልን ለመምራት ፈቃደኝነቷን አሳይታለች። ባሃማስ፣ ጃማይካ፣ አንቲጓ እና ባርቡዳ ባለሙያዎችን ለመላክ ተስማምተዋል ተብሏል። ተመድ የገንዘብና የአቅርቦት ድጋፍ እንደሚያደርግ አስታውቋል። በቅርቡ በተደረገው የተመድ ጠቅላላ ጉባኤ ላይ የተናገሩት የሄይቲ ጠቅላይ ሚኒስትር ኤሌር ሄንሪ እየተባባሰ የመጣው ሁኔታ የሰብአዊ ቀውስ በመፍጠሩ የጸጥታው ምክር ቤት አስቸኳይ ውሳኔ እንዲያሳልፍ ጠይቀዋል። በሄይቲ በወሮበሎች የመዲናዋን ፖርቶ ፕሪንስ በርካታ ክፍሎች በመቆጣጠር ግድያ፣ እገታ፣ ህገወጥ የሰዎች ዝውውርና ጾታዊ ሁከት በመፈጸም ላይ ናቸው ሲል ሪፖርቱ ጠቁሟል። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዓለም ጤና ድርጅት ለወባ በሽታ መከላከያ የሚሆን አዲስ አማራጭ ክትባት ለሕፃናት እንዲውል መፍቀዱን ዛሬ አስታውቋል። በእንግሊዝ ኦክስፎርድ ዩኒቨርሲቲ የበለጸገው R21 ማትሪክስ ኤም የተሰኘው ክትባት በህንድ ሴረም ተቋም የተመረተ ሲሆን በቡርኪና ፋሶ፣ ጋና እና ናይጄሪያ ጥቅም ላይ እንዲውል የዓለም ጤና ድርጅቱ ፈቅዷል። በወባ በሽታ ላይ ምርምር በማደርግበት ወቅት ውጤታማ ክትባት እንዲኖር አልም ነበር። አሁን ሁለት ክትባቶች አሉን ብለዋል የጤና ድርጅቱ ኃላፊ ዶክተር ቴድሮስ አድሃኖም። ከሁለት ዓመት በፊት በእንግሊዝ በሚገኝ የመድኃኒት ኩባንያ የበለጸገው RTSS የተሰኘው ክትባት የጤና ድርጅቱ ሕፃናትን ከወባ ለመከላከል እንዲውል የፈቀደው የመጀመሪያው ክትባት ነው። ሁለቱ ክትባቶች በአፍሪካ በመቶ ሺህ የሚቆጠሩ ወጣቶችን ሕይወት ያድናል ሲሉ በአፍሪካ የጤና ድርጅቱ ኃላፊ ማታሺዲሶ ሞኤቴ ተናግረዋል። የቀድሞው ፕሬዚደንት ዶናልድ ትራምፕ ግዙፉ የግንባታ ኩባንያቸው ለዓመታት ማጭበርበር ፈጽመዋል በሚል የቀረበባቸውን ክስ ለመስማት ዛሬ በኒውዮርክ በሚገኝ ፍርድ ቤት ቀርበዋል። ትራምፕ ከባንኮችና ሌሎችም ተቋማት ገንዘብ ለማግኘት ሲሉ ሀብታቸውን እጅግ አጋነው በማቅረብ ማጭበርበር ፈጽመዋል የሚል ክስ ባለፈው ሳምንት ተመስርቶባቸው ነበር። ትራምፕ ወደ ፍርድ ቤቱ ከመግባታቸው በፊት ክስ ያቀረቡባቸውን አቃቤ ሕግና ክሱን የሚመለከቱትን ዳኛ አጥላልተዋል። ጥቁሯን አቃቤ ሕግ ዘረኛ ሲሉ ዳኛውን ደግሞ የማይታመኑ ብለዋቸዋል። ከሳሽ ጠቅላይ አቃቤ ሕግ ለሊታ ጄምስ የ$250 ሚሊዮን ቅጣትና ዶናልድ ትራምፕ መኖሪያቸው በሆነው ኒውዮርክ ግዛት ወደፊት ስራ እንዳይሰሩ እንዲወሰንላቸው ጠይቀዋል። በመጨረሻም የምርምር ስራቸው ለኮቪድ-19 ክትባት መፈጠር አስተዋጽኦ ያደረገ ሁለት የሳይንስ ሰዎች የኖቤል የሕክምና ዘርፍ ሽልማት አሸናፊ ሆነዋል። ካታሊን ካሪኮ እና ድሩ ዋይስማን የደረሱበት የሳይንስ ግኝት በኮቪድ ወረርሽኝ ወቅት ክትባት በአፋጣኝ እንዲገኝ አስችሏል ሲል የሽልማቱ ኮሚቴ አስታውቋል። ካሪኮ በሰገድ ዩኒቨርሲቲ እና በፔንስልቬንያ ዩኒቨርሲቲ የሕክምና ፕሮፌሰር ናቸው። ዋይስማን በክትባት መስክ ተመራማሪ እንዲሁም በፔን ተቋም የአርኤንኤ ምርምር ኃላፊ ናቸው። በፊዚክስ፣ ኬሚስትሪ፣ ስነ ጽሑፍ፣ ሰላምና ኢኮኖሚክስ መስክ አስተዋጽኦ ላደረጉ በየቀኑ እስከ ዛሬ ሳምንት ድረስ በየተራ ሽልማት እንደሚሰጥ ታውቋል። የኖቤል ሽልማት መስራች ስዊድናዊው አልፍሬድ ኖቤል በ19ኛው ክፍለ ዘመን ዳይናማይትን በመፈልሰፍ ከፍተኛ ሀብት ያካበቱ ሲሆን ሕይወታቸው ካለፈ ከአምስት ዓመታት በኋላ እንደ አውሮፓውያን አቆጣጠር በ1901 የመጀመሪያው የኖቤል ሽልማት ተሰጥቷል። ክቡራትና ክቡራን፣ ለምሽቱ ለዜና የተመደበው ክፍለ ጊዜ በዚሁ ተፈጽመዋል። ለቀሪው ክፍለ ጊዜ ወደ ስመኝሽ መልሳቸዋል።
እንግዱን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መስከረም 21 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አብራችሁን እንድትቆዩ በድጋሚ ጋብዛለሁ። አሁን ወደ ቀዳሚው ያብይር ዘገባ እንለፍ። በማከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን በመስቃንና በማረቆ ወረዳዎች ውስጥ በተቀሰቀሰ ግጭት 6 ሰዎች እንደተገደሉ ነዋሪዎች ለአሜሪካ ድምጽ ገለጹ። ነዋሪዎቹ እንደተናገሩት ካለፈው ሳምንት ረቡዕ መስከረም 16 ቀን 2016 ዓመተ ምህረት ጀምሮ ለተከታታይ ቀናት የቀጠለውን ግጭት ለማስቆም የኢትዮጵያ መከላከያ ሰራዊት ጥረት ሲያደርግ ነበር። በግጭቱ ጉዳይ ላይ ከነዋሪዎቹ በስተቀር በአካባቢው ያሉ ባለስልጣናት ምላሽ ማግኘት አልቻልንም። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
በቅርቡ በተመሰረተው የማዕከላዊ ኢትዮጵያ ክልል ስር በሚትገኘው ምስራቅ መስቃን ዞን በመስቃን ወረዳና በማረቆ ልዩ ወረዳ ነዋሪዎች መካከል ዲዳ በሚትባል ቀበሌ በድጋሚ ደም አፋሳሽ ግጭት እንደተከሰከሰና መነሾም የማንነት ጥያቄ ውዝግብ እንደሆነም ያነጋገርናቸው ነዋሪዎች አስረድተዋል። ለደህንነታቸው ስለሚሰጉ ስማቸውን መግለጽ አልፈለጉ አንድ የማረቆ ልዩ ወረዳ ነዋሪም በግጭቱ ህይወታቸው ያለፈና የቆሰሉ ነዋሪዎች እንዳሉ ለአሜሪካ ድምጽ በስልክ ተናግሯል። ቤቶች መቃጠላቸውና ሰዎች መፈናቀላቸውን አክሏል።
በ16 ማምሻ ከመስቀል ገበያ ማረቆ በረሰብ ተወላጆች መስቀል ገበያ ተገባይተው ወደ ዘጠኙ ቀበሌ ሲመለሱ በባጃጅ የነበረው 7 ሰው ላይ ጥቃት አድርሰው 3 ሰው ወዲያው ሞተ። አራት ሰው ወራቤ ሆስፒታል ሪፈር ገባ። ከዛ በኋላ ያ እንዳለ ሆኖ ወዲያው ደግሞ ሁለተኛ በ17 ማምሻ መስቀል ቀን 9ኙን ቀበሌ አልፈው መጥተው በማረቆ 26 ውስጥ በልዩ ወረዳ ውስጥ ገብተው ደግሞ ጥቃትን ጀመሩ።
እዛ አካባቢ የሚኖሩ በ9ኙን ቀበሌ የሚኖሩ የማረቆ ብሔር ተወላጆችን የማጽዳት ስራ ነው እየተሰራ ያለው።
ከ80 ቤት በላይ በመደዳ አቃጥለዋቸው አሁን ቀጥታ ወደ ግማሹ ቆሼ ከተማ ነው የመጣው፣ ግማሹ ደግሞ ወደ አርጎ የሚባል ወደ የማረቆ ቀበሌ ወንዙን ተሻግረው ነው ተጠልሎ ያለ። የመግደል ነው፣ አካባቢውን የማፈናቀል ነው፣ ቤቶችን የማቃጠል ንብረት መውረስ ነው፣ ከብቶችን መዝረፍ ነው። በቃ በዛ አካባቢ ያለው ነገር ከባድ ነው። እንደዚህ ሲሆን ደግሞ ተፈናቃዩ ህዝብ ቀጥታ መጥቶ ዳምፕ እየሆነ ያለው በማረቆ ልዩ ወረዳ ቆሼ ማዕከል ነው።
የማረቆ ነዋሪው ጥቃቱ ከመስቃን አካባቢ የተሰነዘረ እንደሆነ ቢገልጹም በተመሳሳይ ምክንያት ስማቸው እንዳይጠቀስ ጠየቁ አንድ የመስቃን ወረዳ ነዋሪ በኩላቸው ለግጭቱ የማረቆ አካባቢ ነዋሪዎችን ወቅሰው በነዋሪዎች ላይ ጉዳት መድረሱን ተናግሯል።
ጥያቄያቸው ካላቸው ጥያቄያቸው በህግ አግባብ ከመጠየቅ ውጭ በህግ አግባብ ምላሽ ከማግኘት ውጭ ሰውን በማስፈራራትና በማፈናቀል በመዝረፍ በመግደል ዘግናኝ የሆነ ነገር ነው በህብረተሰቡ ላይ እያደረጉ ያሉ በመሰረቱ ማለት ነው። እኔ አሁን ቁጥሩ በዚህ ናህል ባይባልም ብዙ ነው። በጋሪ ገበያ ውለን እንመጣለን ሲሉ መንገድ ላይ ጠብቀው በክላሽ ወደ 10 ሞቷል። ሌላው ቁስሎ ሕክምና ላይ ይገኛል። እንገላለን አደሉም መከላከል እንከላከላለን የተከላከሉ ምን እያሉ አሁን በተለይ እዚህ ወጃ እና ዲዳ አካባቢ ላይ የተፈጠረው ነገር ይሄ ነው። ህብረተሰቡ በቤቱ እያለ ወንጀል ሊፈጽሙ መስሎ አትፈጽሙም ብልኝም ነው ትግል እያደረገ ያለ እና ዞሮ ዞሮ አሁን ችግር እየተፈጠረ ያለው የሰው ወረዳ እየመጡ ነው ችግር እየፈጠረ ያለ። ስለዚህ መንግስት አሁንም ቢደርስልን። መንግስት እንደሌለ እየተደረገ ነው። መንግስት ባለበት አገር ላይ መንግስት እንደሌለ እየተደረገ ነው። ህዝቡ ተስፋ ቆርጦ በቃ መጨረሻ ላይ አላስፈላጊ ውስጥ ሊገባ ነው ህዝቡ ራሱ ማለት ነው። በቃ መጨረሻ ላይ መንግስት ምንም አይነት እርምጃ አልወሰደለትም።
የግጭቱ መነሾ ሁለቱ ብሔረሰቦች የሚወዛገቡባቸው 9 ቀበሌዎች የማንነትና የባለቤትነት ጥያቄ ምላሽ አለማግኘቱ እንደሆነ ነዋሪዎች ተናግሯል። ካለፈው ዓመት ሰኔ 25 ቀን 2015 ዓ.ም አንስቶ በተፈጠረው ግጭት 17 ሰዎች እንደተገደሉና ከሁለቱም ወገን አያሌ ንብረት እንደወደመ እንደሚያውቁ የሚናገሩት እኚሁ አስተያየት ሰጪ እስካሁን ለደረሰው ጉዳት የአካባቢዎቹን ባለሥልጣናት ተጠያቂ አድርገዋል። ለሁለቱም ወረዳ ባለሥልጣናትና ለምስራቅ ጉራጌ ዞን የሰላምና ጸጥታ መምሪያ ኃላፊ እንዲሁም ለምስራቅ መስቃን አስተዳዳሪ ተወካይ ለተከታታይ ቀናት ስልክ ብንደውላቸውም ስለማያነሱና ፈቃደኛ ባለመሆናቸው ምላሻቸውና አስተያየታቸውን ለማካተት አልቻልንም። ዳሩ ግን የማዕከላዊ ኢትዮጵያ ክልል ከፍተኛ ባለሥልጣን የሁለቱን አካባቢዎች አመራሮችን በቡታጅራ ከተማ እንዳወያዩቸውና በዚህም ግጭቱ የማይቆምና የሰው ሕይወት የማይጠፋ ከሆነም አመራሮቹ እርምጃ እንደሚወስድባቸው ማስጠንቀቂያ እንደተሰጣቸው፣ ይህንን ተከትሎም ትናንት ማምሻውን የጥይት ድምፅ ሳይሰማ እንዳደሩ ነዋሪዎች ተናግሯል።
ምንም ቱክስ የለም፣ ቤት የሚቃጠል ነገር የለም፣ ሰው የሚሞት ነገር የለም። አመራሮቹን ሰብስቦ ሰውን ብታጋድሉት ራሳችሁ እናንተ አመራር ናችሁ፣ ጥይት እየገዛችሁ እየሰጣችሁ፣ ከዚህ ድርጊታችሁ ማስቆም ከሆነ አስራችኋለሁ አላቸው። ወዲያው ወጥተው ደውለው እንዳትተኩሱ ቁሙ አሉ አመራሮች። አንድ ጥይትም የለም፣ በነጻነት መንገድ እየተላለፈ ነው፣ ምንም ኮሽታ የለም።
ግጭቱ ለአመታት የዘለቀባቸው የመስቃን ወረዳና የማረቆ ልዩ ወረዳ አካባቢዎች የማንነትና የአደረጃጀት ጥያቄ ሲቀርብባቸው ቆይቷል። የማዕከላዊ ኢትዮጵያ ክልል ምስረታን ተከትሎም የማረቆ ብሔረሰብ ልዩ ወረዳ እንዲሆን የመስቃን ወረዳና የቡታጅራ ከተማ አስተዳደር ሌሎችን ጨምሮ ደግሞ ምስራቅ ጉራጌ ዞን በሚል እንዲደራጁ መወሰኑ ይታወቃል። ሆኖም በ1994 ዓ.ም እስከ ተካሄደው ውሳኔ ህዝብ ድረስ አንድ ላይ የነበሩት የመስቃንና የማረቆ ወረዳ ለሁለት ሲከፈሉ ማረቆዎች የእኛ ናቸው የሚሏቸው 9 ቀበሌዎች በመስቃን ወረዳ ስር ተካልለዋል። በዚህም የተቀሰቀሰው ይገባኛል ውዝግብ እልባት ባለማግኘቱ የብዙ ሰዎች ህይወት እንዳልፍና ንብረት እንዲወድም ምክንያት እየሆነ ይገኛል። በተለይ ከመስከረም 3 ቀን 2011 ዓ.ም አንስቶ የብዙ ሰዎች ህይወት እያለፈና ከመጋቢት 2011 ዓ.ም የመንግሥት ለውጥ በኋላም እንደቀጠለ ያነጋገርናቸው የአካባቢዎቹ ነዋሪዎች በምሬት ገልጿል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በአማራ ክልል በዋግምራ ዞን 3 ወረዳዎች በተከሰተው ድርቅ የሰው ህይወት ማለፉን የአካባቢው ባለስልጣናት ተናገሩ። በዞኑ በ2015 እና በ2016 በተከሰተው ድርቅ ምክንያት በተለይ በሳህላ ሰየምት ወረዳ ባለፈው አንድ ወር ብቻ የ4 ሰዎች ህይወት ማለፉን እና በሺዎች የሚቆጠሩ እንስሳት መሞታቸውን ባለስልጣናቱ ዛሬ ለአሜሪካ ድምጽ አረጋግጠዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በበኩሉ በክልሉ በቀጠለው ግጭት ምክንያት ወደ አካባቢው እርዳታ ለማጓጓዝ እንቅፋት መፍጠሩን ገልጿል። አስቴር ምስጋናው ዝርዝር አላት።
በአማራ ክልል በዋግምራ ዞን ሳህለ ሰየምት ወረዳ ውስጥ የሚገኘው ቢላዛ ቀበሌ አስተዳዳሪ መሆናቸውን የነገሩን አቶ መለደ ብሬ በቀበሌው በተከሰተው ድርቅና ረሃብ የሰዎች ህይወት መጥፋቱን አረጋግጠዋል። ሌሎች 86 ሰዎች ደግሞ በሞት አፋፍ ላይ እንደሚገኙ ነው ያብራሩት። እርሳቸውም በቀን የ8 ሰዓት የእግር ጉዞ በማድረግ ከሌሎች ወረዳዎች እህል ባህያ ጭነው እያመጡ መሆኑን አስረድተዋል።
ከልጅነታችን ጀምሮ እስካሁን ጭራሽ ታይቶ አይታወቅም። እንዲያው ድሮ ትላልቆች ሰዎች ብንጠይቅም አይተን አናውቅም ነው የሚሉ 4 ምተዋል። 2 ህጻናት ደግሞ ምንም ሳይሉ ምንም በቃ ቆም ብሎ ቆም እንዳደሩ ሞቱ።
መቼ ነበር 2 ሰዎች የሞቱት?
ጀምር ብሏል። ይሄ ግን 1-10 ቀን ብሏል። ልጆቹ ግን 1-15 ቀን ምናምን ብሏል። አሁ ድምር 4 ሰው ነው በራብ የሞተው። ዝርዝር በራብ ነው ብለን እኛ ብንነጋገር ወገኑ ደግሞ ለቀጣይ ጠንክ ይመጣል ምናምን እያለ ዝም ብሎ ቁርምርም ይላል። በቃ በየቦታ አሁን ልመና ሰሞኑን ራሱ ዝም ብሎ ወገን አለበት እየለመና አሁን ትንሽ 50 ምናምን ኪሎ ደግሞ ለሚሆኑ ሰዎች ብዬ ራሱ ጋያ ምናምን ችኝ እየወሰድኩ ነው።
ለማን
ለዛ 80 ምናምን ላልኳቸው ራሱ የሚደርስ እንዲሆን ብለን አሁን በየቦታው በቃ ልመና ነው። ትንሽ መቼም ተማርነባይ ወገን አለ በየቦታው ከቀበሌ ከወረዳ ዘመድ ካለ ብለን እንደምንችን የችግር ነው በቃ ወርቻን ባጃ ትንሽ ያለሽን የተሰሰና አሁን ለሰዎች ደግሞ አንዲት 3 ባጃ ልደርስ እንዲሆን ባጃ ደግሞ አጓጉዘን ትንሽ መቼም የሰው ህይወት ማትረፍ ያክል ነው።
የአካባቢውን ሽማግሌዎች ስንጠይቅ በዘመናችን እንዲህ አይነት ድርቅ አይተን አናውቅም ይሉናል ያሉት የሳህለ ሰየምት ወረዳ አስተዳዳሪ አቶ ሲሳይ ብሩ ከባለፈው ወር ወዲህ የሰዎች ህይወት መጥፋቱንና በሺዎች የሚቆጠሩ የቤት እንስሳትም መሞታቸውን ገልጸዋል። በዋግምራ ዞን በረሃብ ምክንያት መሞታቸው የተነገረው ለኢትዮጵያ የሚላከው የምግብ እርዳታ ለተረጂዎች እየደረሰ አይደለም በሚል የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ እና የዓለም የምግብ ፕሮግራም WFP ችግሩ እልባት እስኪያገኝ ለኢትዮጵያ የሚያደርጉትን የእህል እርዳታ ካቋረጡ ከወራት በኋላ ነው። ወደ አካባቢው የሚላከው እርዳታ ከድርጅቶቹ ውሳኔ ቀደም ብሎ ተቋርጦ እንደነበር የገለጹት የወረዳው አስተዳዳሪ ውሳኔው ደግሞ የነበረው የነበረውን ተስፋ በማመንመን ችግሩን እንዳባባሰው አስረድተዋል።
በጣም ከፍተኛ ሆነ ችግሩ የተከሰተብን ካቢው በጣም ሪሞት ኤሪያ ነው። የተለያዩ ኬዝ በሽታዎች የሚከሰቱበት ነው። በጣም የመንገድ አክሰስ ችግር ያለበት ነው። 13 ቀበሌዎችን ያለ ወረዳ ነው። ቀበሌዎች ምንም አይነት የእህል አይነት ሳይበቅል የቀረ የበቀሉትም ከዛው ተርቆ የተፈናቀሉበት ሁኔታ ነው ያጋጠመው። አሁን ባለው ጊዜ ድረስ ወደ 2 ሰዎች ለህይወታቸው ያለፉ አሉ። ራው ጋር ተያይዞ ማለት ነው። አሁን የእነሱ ሞት ብቻ አይደለም የሚያሳስበን፣ እንግዲህ እነሱ ሳንድ የሞቱ አሁን ደግሞ ቀጣይ በዚህ ደረጃ ላይ ያሉ ሰዎች ቁጥራቸው ቀላል አይደለም። በዚህ ድርቅ ከተከሰተበት ጊዜ ጀምሮ ደግሞ በጣም 2500 በላይ ፍየል፣ በግ እና ዳልጋ ከፍት ጨምሮ ጋማ ከፍት ጨምሮ ህይወታቸው ያለፉ እንስሳዎች አሉ ማለት ነው። 1.2 ሚሊዮን አለን ብለን የምናስበው እንስሳ ቶታሊ በዚህ በአጭር ጊዜ ውስጥ የአመቱ የሆነ ነገር ተቀርቶለት የሆነ ነገር ማቅረብ ካልተቻለ በጣም አደገኛ ይሆናል ተብሎ ይታሰባል። አሁን በአርሶ አደርም ደረጃ በጣም ከፍተኛ ጥያቄ እየሆነ ያለው ምንድን ነው? የገበያ አቅርቦት መኖር አለበት ነው። ቶታሊ እንስሳውን ለመቀነስ በየአካባቢው ያሉ የገበያ አቅርቦቶች ተመቻችቶለት አርሶ አደሩ የሚሸጡበትን መንገድ ቢፈጠር ጥሩ ነው የሚል ነው። የረሃቡ ምክንያት አጠቃላይ ማህበረሰቡ በሴፍቲኔት እና በኢመርጀንሲ ይረዳ ነበር። ለተከታታይ ለስድስት ወር ለ12 ወር የሚረዳ ማህበረሰብ የነበረው ማለት እነዚህ በአንድም በሌላ መንገድም ተቋርጧል። ስለዚህ በዚህ ሚኖር የነበረ ማህበረሰብ አሁን ወደ ከፋ ችግር ውስጥ ገብቷል ማለት ነው። አሁን እሱ እንዳለ ደግሞ ይሄ ድርቅ ሲጨመርበት ሁሉ ማህበረሰብ ወደዚህ መንገድ
በአማራ ክልል በዋግምራ ዞን 3 ወረዳዎች ማለትም በአበርገሌ፣ በዝቋላና በሳሐለ ሰየምት ከፍተኛ የሆነ ድርቅ በመከሰቱ ምክንያት ሰዎች መሞታቸውን የዞኑ ኮሚኒኬሽን መምሪያ ኃላፊ አቶ ከፍ ያለው ደበሽም ለአሜሪካ ድምጽ አረጋግጠዋል። በአጭር ጊዜ ውስጥ አስቸኳይ የምግብ እርዳታ ካልተገኘ የሟቾች ቁጥር በፍጥነት እንደሚጨምርም ነው ያሳሰቡት።
በዋግምራ ብሔረሰብ አስተዳደር በ3 ወረዳዎች ድርቅ ተከስቷል። የአበርገሌ ወረዳና የዝቋላ ወረዳ በከፊል ድርቅ ሲሆኑ ሳህላ ሰየምት ወረዳ የሚባለው ግን ሙሉ በሙሉ ድርቅ ነው። ድርቁ ዝም ብሎ ከዚህ በፊት እንደሚወራው ቀለል ብሎ የሚነሳ ነገር አይደለም። ከ77 ሁሉ የሚልቅ ድርቅ ነው ብለው ነው የሚናገሩት። እንደተባለውም ቦታውን ስታይ የተቃጠለ መሬት ነው ያለው። በርካታ ሰዎች በረሃብ አልጋ ላይ ተኝቶ ነው እኛ የጎበኘ ነው ያየናቸው። 2 ሰዎች ህይወታቸውን አጥተዋል። በረሃብ አጠቃላይ የህዝብ ቁጥሩ 52,000 ነው። ከተማው አካባቢ ካለው በስተቀር ሌላው በሙሉ ገጠሩ አደጋ ላይ ያለ እና ከተማ ውስጥ ደግሞ ምንም በዚህ ሳምንት የምግብ እርዳታ ካልገባ በስተቀር በሳምንት ውስጥ እኛና ልጆቻችን እንለያያለን የሚል ሁሉ በጣም አሳዛኝ እውነት ነው የሚናገሩት። እና ሳህላ ሰየምት ወረዳ በልዩ ሁኔታ መታየት ያለበት ነው። ከዚህ ጋር ተያይዞ አማራ ክልል ምግብ ዋስትና የአመንዝኮ የሚባለው ተቋም የዋግምራው ምግብ ዋስትና ተጠሪ ጽህፈት ቤት ሪፖርት አድርጓል። የጉዳዩ አሳሳቢነትንም በደንብ በሪፖርት ገልጿል። ነገር ግን እስካሁን የመጣ ነገር የለም። መንገዶቹ የተዘጋጉ ናቸው ይታወቃል። ግን አሁን ምንድን ነው መኖም ሆነ ለማህበረሰቡ ምግብ ሲባል በሄሊኮፕተር ሁሉ መጠቀም ግዴታ ነው ማለት ነው። በመኪና ተጓጉዞ ምናምን ይደርሳል አይታሰብም።
የወረዳው አስተዳዳሪ አቶ ሲሳይም ተመሳሳይ የተማጽኖ ጥሪ ለመንግስትና ለለጋሽ ድርጅቶች አስተላልፈዋል።
የሰው ልጅ ህይወት የማዳን ስራ በትልቅ ስራ እንዲሰራልን በጣም ከልብ እየጠየቅ ነው ያለ ነው። በተለይ ሰው ከመሞት የማዳን ስራ ቢሰራልን የሚል ይህን አስቸጋሪ ጊዜ መንግስታዊ ያልሆኑ በዚህ ሰዓት ሁሉም ሰው ተረባርቦ ይህን ችግር የሚያሳልፍበት ሁኔታ እንዲፈጠርልን በዚህ አጋጣሚ ጥሪ ማስተላለፍ እንፈልገው።
በአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የቅድመ ማስጠንቀቂያና ምላሽ ኮሚሽን ዳይሬክተር አቶ ብርሃኑ ዘውዱ ወደ ወረዳው የእርዳታ እህል ለመላክ ወቅታዊው የጸጥታ ችግር እንቅፋት እንደፈጠረባቸው ገልጸዋል።
የፌድ ሪሶርስ መቆሙ፣ መንግስት ደግሞ ሪሶርስ አለመኖሩ፣ የባለፈው ክስተት አለመዘጋቱ አሁን ትንሽ መስከረም ሸት ምናምን ሲጠብቁ እሱ ደግሞ ዜሮ ሲሆንባቸው ቀጥታ ወደ ረሀብ ነው የሚቀጥለው። አሁን ደግሞ ተጨማሪ ደግሞ ያለችውን እንኳን እዚህ ምዛር ትንሽ ብትሆን ከሪጅኑ ያለችውን ደግሞ አድሬስ ለማድረግ ደግሞ መንገዱ ደግሞ ስለተዘጋጋ መንቀሳቀስ ደግሞ ከባዱ ነው።
በአውሮፕላን ካልደረሰልን በስተቀር የሚል አማራጭ እያቀረቡ ነው የአካባቢው ባለስልጣናት።
እንደ አማራጭ ነው ኦፍ ኮርስ፣ ግን አሁን አውሮፕላን መንግስት ነው እንግዲህ መንግስት ደግሞ አሁን ያለውን መሰረት አድርጎ እንደዛ ካልሆነ እውነት ነው አሁን ትራንስፖርቴሽን በዚህ እንደዛ የግል ትራንስፖርተሮችም ጨረታ ያሸነፉትም መሄድ አልቻሉም፣ ስጋት ስላለባቸው
በአማራ ክልል በሰሜን ጎንደር፣ በሰሜን ወሎ፣ በደቡብ ጎንደርና ደቡብ ወሎ እንዲሁም በዋግምራና በኦሮሞ ብሔረሰብ አስተዳደር ዞኖች ከዝናብ እጥረት ጋር በተያያዘ ዘንድሮ ድርቅ መከሰቱን አቶ ብርሃኑ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው።
የአሜሪካ ድምጽን ዘገባ ነው እየተከታተላችሁት ያላችሁት። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ወደ ተከታዩ ዘገባ ስናልፍ ባለፈው ዓመት ሐምሌ ወር መጨረሻ በአማራ ክልል ላይ የተደነገገውና እንዳስፈላጊነቱ በሌሎችም ቦታዎች ተፈጻሚነት እንደሚኖረው በተገለጸው የአስቸኳይ ጊዜ አዋጅ ተይዘው በአዋሽ አርባ የታሰሩ ሰዎችን በአካል እንዳላገኟቸውና ደህንነታቸው እንደሚያሳስባቸው ቤተሰቦቻቸው ለአሜሪካ ድምጽ ገልጸዋል። አስተያየታቸውን ከሰጡን የታሳሪ ቤተሰቦች መካከል አንዳንዶቹ ታሳሪ ቤተሰባቸውን አባል በስልክ እንዳገኙ ሲገልጹ፣ ሌሎች ደግሞ በስልክም አግኝተዋቸው እንደማያውቁ ተናግረዋል። ታሳሪዎቹ ከአያያዛቸው አንስቶ በእስር ላይ ይደርስብናል ያሏቸውን በደሎች በመቃወም ዛሬ የረሃብ አድማ እንደሚጀምሩ የሚገልጽ ደብዳቤ በማህበራዊ መገናኛዎች ተጋርቷል። ይህም ጭንቀት እንደፈጠረባቸው ቤተሰቦቻቸው ገልጸዋል። ከታሳሪ ጠበቆች አንዱ ሰለሞን ገዛህኝ በአስቸኳይ ጊዜ አዋጁ ምክንያት ታሳሪዎቹን ማግኘት ስላልተፈቀደላቸው ስለ ረሃብ አድማው በቀጥታ መረጃ ማግኘት እንዳልቻሉ ተናግረዋል። ኢሰመኮ በበኩሉ ጉዳዩን እንደሚከታተል አስታውቋል። አድማውንና የታሳሪ ቤተሰቦችን ቅሬታ አስመልክቶ ከመንግስት አካል ምላሽና አስተያየት ለማግኘት ያደረግነው ጥረት አልተሳካም። ይህ በእንዲህ እንዳለ የኢዜማ ሊቀመንበር ዶክተር ጫኔ ከበደ በቁጥጥር ስር የዋሉት በአስቸኳይ ጊዜ አዋጁ መሰረት በኮማንድ ፖስቱ ተጠርጥረው እንደሆነ አረጋግጫለሁ ሲል ፓርቲው አስታውቋል። ኬኔዲ አባተ ተጨማሪ አለው።
በአማራ ክልል ከጸጥታ መደፍረስ ጋር በተያያዘ የተደነገገውን የአስቸኳይ ጊዜ አዋጅ ተከትሎ በቁጥጥር ስር ውለው በአዋሽ አርባ የሚገኙ ታሳሪዎች ያሉበትን ሁኔታ እስካሁን በግልጽ ማወቅ እንዳልቻሉ ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። የህዝብ ተወካዮችን፣ የተቃዋሚ ፖለቲካ ፓርቲ አባላትንና አንድ የብዙሃን መገናኛ ባለሙያን ጨምሮ 53 ወንድ እስረኞች በአዋሽ አርባ በሚገኝ ወታደራዊ ማሰልጠኛ ካምፕ ውስጥ ተይዘው እንደሚገኙ ባለፈው ነሐሴ 27 ቀን 2015 ዓ.ም ያመለከተው የኢትዮጵያ ሰብአዊ መብቶች ኮሚሽን ታሳሪዎቹ ከቤተሰቦቻቸው ጋር ቢያንስ በስልክ የሚገናኙበት አማራጭ በአፋጣኝ እንደሚመቻች ከፖሊስ ኃላፊዎች ጋር መግባባት ላይ እንደተደረሰ ገልጾ ነበር። ይሁንና አስተያየታቸውን ከሰጡን የታሳሪ ቤተሰቦች መካከል የአማራ ክልል ምክር ቤት አባሉ የአቶ ዮሐንስ ቧያለው ባለቤት ሄዘር ሙሰማ ባለቤታቸው ወደ አዋሽ አርባ ከተወሰዱ በኋላ በስልክ እንኳን አግኝተዋቸው እንደማያውቁ ገልጸው ደህንነታቸውም እንደሚያሳስባቸው አመልክተዋል።
አዋሽ አርባ ከሄደ ጀምሮ አልደወለምንም። በአካልም አይተነው አናውቅም። በምንም በኩል አናገኝም መረጃ ምን ላይ እንዳለ፣ ጤንነቱ እንዴት እንደሆነ የምናውቀው ነገር ምንም ነገር የለም። ያው እንደ ማንኛውም ሰው ከሚዲያ ላይ መታመሙን እንሰማለን፣ ጥሩ ሁኔታ እንዳልሆነ እንሰማለን እንጂ በአካልም ሄደን አላየነውም፣ በስልክም አላናገርነው፣ ድምፁን ሰምተንም አናውቅም። ያው ሰብአዊ መብቶችን ሄደን እንድናይ እንዲፈቀድልን ጠይቀን ነበረ። እስረኞቹ ናቸው እንዲጎበኙ የማይፈልጉት ነው ያሉ። ስልክ ደውሎ የሆነ ነገር ቢለን ወይ ለአንድ ጊዜ አይተነው ከራሳቸው አንደበት ብንሰማ ጥሩ ነበረ። ስልክ ያልደወለበት ምክንያትም ቤተሰብ ውስጥ አሁን በጣም ስጋት ፈጥሮብናል።
ፌዴራል ፖሊስ ሄዳችሁ ጠይቃችኋል?
ያው ሄደናል፣ ጠይቀናል። ይደውላል ጠብቁ ነው የሚሉ። በከፍተኛ ጭንቀት ውስጥ ነው ያለው ቤተሰብ።
የህዝብ ተወካዮች ምክር ቤት አባሉ የአቶ ክርስቲያን ታደለ ባለቤት ናርዶስ አዲሴ ደግሞ ባለቤታቸውን በስልክ ማግኘት ቢችሉም ስለ ደህንነቱ ግን መረጃ የለኝም ይላሉ።
በአካል ሄጄ አግኝቼው አላውቅም። በስልክ ግን አንድ ሶስት ጊዜ ተደውሎልኝ አካል ሰላምታ ከመለዋወጥ እንጂ ያለውን ነገር በጥልቀት ሊያወራኝ አይችልም። የሚፈቀድላቸው ሰዓት የተወሰነ በጣም ትንሽ ደቂቃ ነው። ደህና ናችሁ፣ እንዴት ናችሁ፣ አይዟችሁ ምናምን እንለዋለሁ። በቃ ብዙም ማውራት አይቻልም። ሰላምታ ከተለዋወጥም በኋላ የጤናውን ሁኔታንም ሳልጠይቅ ነው እንዘጋው። ይጨነቃሉ ብሎም ስለሚያስብ በግልጽ ሊያወራኝ አይችልም። እንዴት አሞኛል ምንምም አይለኝም። ደህና ናችሁ ወይ ምናምን ነው የሚለኝ። ሌላው ስለ እሱ ጤና ማወቅ አልቻልኩም። እዚህ እንዳለ ግን እዚህ እያለ ታሞ እንደነበር አውቃለሁ። ከፍተኛ የሆነ የጨጓራ ህመም አለበት። እዚህም ይያለ ከመሄዱ ካንድ ቀን በፊትም እንደዛ ታሞ መድኃኒት ተጥቶ ነበር። ድጋሚ በነጋታው ሌላ የቀረኝ መድኃኒት ነበር። እሱንም ለማድረስ ሄድ ነው ወደ ሌላ ቦታ ተወስዷል የሚል ነገር የሰማሁት።
ስንቄ ሞላ የተባለች ሌላ አስተያየት ሰጪ የአባይ ባንክ ሰራተኛ ነው ያለቻቸው ባለቤቷ በአዋሽ አርባ ታስሮ እንደሚገኝ ከኢሰመኮ ብታረጋግጥም ባለፈው ሳምንት ሰኞ ወደ አዲስ አበባ ተዛውሮ በማግስቱ ካገኘችው በኋላ በቀጣዩ ቀን ታስሮ ወደሚገኝበት የፌደራል ፖሊስ ወንጀል ምርመራ ቢሮ ብትሄድም እንዳጣችው ተናግራለች።
ለክርስቲያን ታደለ ለዋንስ ባሉ ጋር አብሮ ነበር ያለው። ሰኞ ለት ደግሞ ማታ መጥቻለሁ ብሎ ለአንድ ሰዓት ምናምን ጉዳይ በቢሮ ስልክ ደወለልኝ። ማክሰኞ ለት ምሳ ይዤ ሄጄ 3 ሰዓት ላይ ጠየቅኩት እና ማክሰኞን ስጠይቀው እነሱ መጥተዋል አብረው መጥተዋል ላይ ስለው አልመጡም፣ አላቃቸውም። ሁለት የከፋዳ የመጡ ሁለት ልጆች አብረውኛሉ፣ 3 አድርገው ነው ያመጡን አለኝ። ለምን የመጣው ለፍርድ ቤት ትቀርባለህ ወይ? የመጣበት ምክንያት አውቃለሁ ስለው አማውቀው ነገር የለም ነው ያለኝ። ለምን እንዳመጡትም አላወቅም። ሮብ ሲሄድ ግን የለም። ምግብ ይዤ ሄጄ ልክ ምግብ ሳህን ዘቅያ ሳህን የሚገለብጥበት አንጣል እዛ ልኝጣ ብዬ ሳስጠራው ከውስጥ ያለው አንዱ እስረኛ ወጥቶ የለም። ግን እሱ እንደዛ እንዳለኝ ወጥቼ ስጠይቃቸው ኢንስፔክተሩ አላወቅኩም ከአንቺ ሰማሁ አለኝ። ኮማንደሩም ስጠይቅ የት እንዳለ አላውቅም አለኝ። ወጣሁኝ፣ በቃ መጣሁ። ቢያንስ አድራሻውን እንኳን ልወቅ የት ነው ያለ መጠየቅ ባልችል እንኳን አለ መኖሩን እንኳን አድራሻውን አውቄ እዚህም ቦታ አለ ብዬ ልረጋጋ። በዛው ላይ ከአጠገቤ እሱም ሆነ እኔ ማንም በቃ ሁለታችን የከላ ድሮች ማንም ምለው ሰው የኔም ብለው ሰው የለም ካለሁበት አንጻር እኔ ነፍሰ ጡር ነኝ ብያለሁ። የ9 ወር ነፍሰ ጡር ነኝ። አንድ ወር ሙሉ በቃ አድራሻውን እንኳን ሳላውቅ በእሱ ነው ያሳለፍኩት። አንድ ቀን አገኘት ብዬ ደስ ሲለኝ መልሶ ደግሞ አድራሻው ጠፋብኝ።
በተያያዘ በአዋሽ አርባ የሚገኙ የአስቸኳይ ጊዜ አዋጁ እስረኞች ከዛሬ ሰኞ መስከረም 21 ቀን 2015 ዓ.ም ጀምሮ የረሃብ አድማ ማድረግ እንደጀመሩ የሚገልጽ በእጅ የተጻፈ ደብዳቤ በተለያዩ ማህበራዊ ብዙሃን መገናኛ ላይ ተጋርቷል። ታሳሪዎቹ አድማውን የሚያደርጉት በአማራ ሕዝብ ላይ የሚደርሱ በደሎችን ከፍርድ ቤት እውቅና ውጭ በወታደራዊ ካምፕ ውስጥ መታሰራቸውንና ይፈጸምብናል ያሉትን የሰብአዊ መብት ጥሰት በመቃወም እንደሆነ በደብዳቤው ላይ አብራርተዋል። የታሳሪዎቹን የረሃብ አድማ በማህበራዊ ብዙሃን መገናኛ እንደተመለከቱ የገለጹና አስተያየታቸውን የሰጡን ቤተሰቦቻቸው ይህም እንደሚያሳስባቸው ተናግረዋል። ስለ ረሃብ አድማው የጠየቅናቸው ከታሳሪ ጠበቆች መካከል አንዱ የሆኑት ጠበቃና የህግ አማካሪው ሰለሞን ገዛኸኝ ተከታዩም ብለዋል።
ጠበቃ መጎብኘት አይቻልም፣ ማግኘት አይቻልም የሚል መልስ ስለተሰጠንም እኛም በቀጥታ አላገኘናቸውም። ሆኖም ግን በዚህ ሂደት ላይ እያለን ሶሻል ሚዲያ ላይ እነ አቶ ክርስቲያን ታደለ የረሃብ አድማ ዛሬ እንደሚጀምሩ የሚገልጽ ነገር አየሁ። እኔም ቀጥታ ወደ እነ ባለቤቶቻቸውን የደወልኩት እነሱም እንደ እኔ ከእነሱ መረጃው እንዳልሰሙ እና በሶሻል ሚዲያ እንደሰሙ ነው የነገሩት። ሶሻል ሚዲያው ነው እያዘዋወረ ያለው። ምናልባትም እንግዲህ ከዛ ከመልእክቱም የተረዳሁት ምንድን ነው በእጅ የተጻፈ ነው። በእጅ የተጻፈ መሆኑን ሳየው ምናልባትም ከእነሱ የመጣ ነው የሚለው ግምቱ ከፍ እንዲል አድርጎታል በእኔ ሀሳብ።
ታሳሪዎቹ ጀምረውታል የተባለውን የረሃብ አድማና ደህንነታቸውን አስመልክቶ ከቤተሰቦቻቸው ስለቀረበው ቅሬታ ክትትልና ማጣራት እንደሚያደርግ ኢሰመኮ አስታውቋል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛን አባተ በሰጡን አስተያየት ስለ አድማው በብዙሃን መገናኛ እንደተመለከቱ ገልጸው ጉዳዩ ትኩረት የሚፈልግ በመሆኑ እንከታተለዋለን ብለዋል። ከአስቸኳይ ጊዜ አዋጅ ኮማንድ ፖስት አስተያየት ለማግኘት ያደረግነው ጥረት ግን ሊሳካልን አልቻለም። ይህ በእንዲህ እንዳለ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ባወጣው መግለጫ የፓርቲው ሊቀመንበር ዶክተር ጫኔ ከበደ በቁጥጥር ስር የዋሉት በፓርቲያችን ባላቸው ኃላፊነት ሳይሆን በአስቸኳይ ጊዜ አዋጁ መሰረት በኮማንድ ፖስቱ ተጠርጥረው እንደሆነ አረጋግጫለሁ ብሏል። አቶ ስዩም መንገሻ የኢዜማ የህግና የአባላት ደህንነት ጉዳይ መምሪያ ኃላፊ ናቸው።
በፌዴራል ፖሊስ ዋና ጠቅላይ መምሪያ የወንጀል ዶክተር ጫኔ የተያዙት በአማራና አዲስ አበባ አካባቢዎች ህገወጥ አደረጃጀቶችን በመፍጠር ተጠርጥረው ነው። እዚህ ጋር መረገጥ አለበት። ተጠርጥረው በአስቸኳይ ጊዜ ኮማንድ ፖስቱ በቁጥጥር ስር መዋላቸውን አረጋግጦ እንድናውቀው አድርጓል። ስለዚህ በጥቅሉ ዶክተር ጫኔ በቁጥጥር ስር የዋሉት በወቅታዊ ጉዳይ በአስቸኳይ ጊዜ አዋጅ በኮማንድ ፖስቱ መሆኑን ማረጋገጥ ነው። ይህንን አረጋግጠናል ማለት ነው። በዋነኝነት ፓርቲው በምክንያት በሀሳብ የሚታገል በሰላማዊ ትግል የሚያምን ነው። ስለዚህ ይሄንን ጉዳይ ጥርጣሬም ቢሆን በጥርጥር መጥቷል።
ከሰላማዊ የትግል ስልት ውጪ በዘውግ ብሔርተኝነትም ሆነ አፈሙዝ በታከለበት የትግል መንገድ መንቀሳቀስ ድርጅቱ የቆመበትን መርህ መቃረን አድርጎ እንደሚያየው ኢዜማ ገልጿል። ከዚህ የድርጅቱ ጽኑ እምነት ውጪ የተንቀሳቀሰ ማንኛውም የኢዜማ አባል ብሎም ከወረዳ እስከ ብሔራዊ ስራ አስፈጻሚ ድረስ የሚሳተፍ አመራር ድርጅቱን ለማፍረስ እንደሚሰራ ተደርጎ እንደሚቆጠር መታወቅ አለበት ሲል ማሳስቧል። መስከረም 13 ቀን 2016 ዓ.ም በቁጥጥር ስር የዋሉት ዶክተር ጫኔ ከበደ እስካሁን ፍርድ ቤት እንዳልቀረቡ ለማወቅ ተችሏል። ይህም ካስቸኳይ ጊዜ አዋጁ ጋራ በተገናኘ ስለተያዙ እንደሆነ የገለጹት የኢዜማ የህግና የአባላት ደህንነት ጉዳይ መምሪያ ኃላፊ አቶ ስዩም መንገሻ ፓርቲው ሁኔታውን መከታተሉን እንደሚቀጥል አመልክተዋል። ዶክተር ጫኔ በአሁን ወቅት አዲስ አበባ ሜክሲኮ አካባቢ በሚገኘው የፌደራል ፖሊስ ወንጀል ምርመራ መምሪያ በእስር ላይ እንደሚገኙና በቤተሰቦቻቸው እንደሚጎበኙ ከቅርብ ሰዎቻቸው ለማወቅ ተችሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ ምክር ቤት የመንግስት መስሪያ ቤቶችን ከመዘጋት መታደግ ቢችልም ሌላ አጨቃጫቂና አድካሚ ሳምንት ከፊቱ ይጠብቀዋል። አንድ ወግ አጥባቂ ህግ አውጪም ሪፐብሊካኑን የምክር ቤት አፈ ጉባኤ ኬቨን ማካርቲን ከስልጣን ለማባረር የሚያደርጉትን ጥረት ሳያቋርጡ እንደሚቀጥሉ ቃል ገብተዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ በዚህ ዙሪያ ያደረሰችን ዘገባ ተከታዩ ነው። የዩናይትድ ስቴትስ ምክር ቤት ቅዳሜ ዕለት ያሳለፈውና ፕሬዚዳንት ጆ ባይደን ፈርመው ያጸደቁት የአጭር ጊዜ በጀት የአሜሪካ መንግስት እስከ ህዳር አጋማሽ ድረስ ስራውን እንዲቀጥል ያስችለዋል። ሆኖም ባለቀ ሰዓት መንግስት እንዳይዘጋ ያስቻለው ረቂቅ ህግ ከመጽደቁ በፊት የነበረው ትርምስ የሞላው ሂደት እንዳይደገም ባይደን እሁድ ዕለት አስጠንቅቀዋል።
አሸናፊ ሆኖ ለመውጣት ሲባል አደጋ ላይ የሚጥል ሁኔታን መፍጠር መቆም አለበት። ሌላ ቀውስ መፈጠር የለበትም። የሌላ ቀውስ ሰበብ የለም። ስለዚህ በምክር ቤት ውስጥ ያሉ ሪፐብሊካን ጓደኞቼን ከዚህ በላይ እንዳይጠብቁ አጥብቄ ለማሳሰብ እፈልጋለሁ። ሙሉ በጋውን እንዳደረጋችሁት ጊዜ አታቃጥሉ። አመቱን በሚያዘልቀን በጀት ላይ ተስማምታችሁ አጽድቁ። ከጥቂት ወራት በፊት ያደረግነውን ስምምነት አክብሩ።
የመንግስት ስራ የመዘጋቱ ጉዳይ አሁንም በምክር ቤቱ ላይ ማንዣበቡን ቀጥሏል። የምክር ቤቱ አፈ ጉባኤ ኬቨን ማካርቲ ጊዜያዊውን የመንግስት በጀት ለማጽደቅ ወደ ዲሞክራቶች በመሄዳቸው ቀኝ አክራሪዎች ደስተኛ አይደሉም። በመሆኑም እሳቸውን ከስልጣን ማንሳት ቅድሚያ የሚሰጡት ጉዳይ መሆኑን ወግ አጥባቂው የሪፐብሊካን ተወካይ ማት ጌትስ ይገልጻሉ።
በጥር ወር የአፈ ጉባኤነትን ስልጣን ለማግኘት ኬቨን በአንዳንድ ሊታለፉ የማይችሉ ወጪዎች ዙሪያ ስምምነት ማድረግ ነበረባቸው። የአሜሪካ ህግ አውጪዎች በአጠቃላይ የመንግስት በጀት ጉዳይ አንድ ወደ ላይ ወይንም አንድ ወደ ታች ድምፅ ይሰጣሉ። ይሄ እብደት ነው። የ33 ትሪሊዮን ዶላር ዕዳ ውስጥ የገባንበት ምክንያት ይሄ ነው። እኛ ሁሉም የህግ አይነቶች እንደ ዋና ጉዳይ ብቻ ሊመለከቱ ወደሚችሉበት አካሄድ መሻገር እንፈልጋለን። ኬቨን ይህንን ለማድረግ ቃል ገብተው ነበረ። አሁን ቃላቸውን አጥፈዋል።
ማካርቲ ለቀረበባቸው ወቀሳ በአሜሪካ የቴሌቪዥን ጣቢያ ሲቢኤስ ላይ በሚተላለፈው ፌስ ዘ ኔሽን የተሰኘ ፕሮግራም ላይ ቀርበው የሰጡት ምላሽ እስከ መጨረሻው እንደሚታገሉ ያመላከተ ነበር።
ምንም ችግር የለውም፣ የቻሉትን ያርጉ። ይህንን ለአንዴና ለመጨረሻ ጊዜ አጠናቀን ማስተዳደር እንጀምር። የመንግሥት ሥራ እንዲዘጋ ሞክሮ እኔ ደግሞ እንዳይዘጋ ማረጋገጥ ስለቻልኩ ከተናደደ እንግዲያውስ እንጠላ።
ውጤቱ ምን የሚሆን ምን ባይፓርቲዚያን ፖሊሲ ማዕከል በተሰኘው ተቋም ውስጥ የሚሰሩት ሪቼል ሲንደርማን ሁለቱ የፖለቲካ ፓርቲዎች አለመስማማታቸውን አስወግደው የሚያደርጉት ትብብር ወደፊት መንገድ ይጠርጋል ይላሉ። ለዩክሬን ተጨማሪ በጀት ለመመደብ ወታደሮቻችንን ለመደገፍና የድንበር ደህንነታችን በቂ በጀት ኖሮት እንዲጠበቅ ለማድረግ ከሁለቱም ፓርቲዎች ድጋፍ አለ። ስለዚህ በእነዚህ ቅድሚያ በሚሰጣቸው ጉዳዮች ዙሪያ በመጪው ሳምንት የሆነ ውሳኔ እናያለን ብዬ አስባለሁ። የፖለቲካ ተመራማሪ የሆኑት ኦስካር ፓካሳንጀር በበኩላቸው ዩክሬንና ቀሪው ዓለም ሁኔታውን በቅርብ ይከታተላሉ ይላሉ።
I think longer term we do need to focus more on
a structural reform to the institution.
ለሚ መስለኝ ለወደፊቱ በመዋቅራዊ ማሻሻያዎች ላይ የበለጠ ትኩረት ማድረግ ያለብን ይመስለኛል። በሁለት አቅጣጫ በተወጠሩ ፓርቲዎች መካከል ወደፊትና ወደኋላ ከመመላለስ ምክር ቤት ውስጥ ሌሎች የፖለቲካ ፓርቲዎች ሊኖሩ የሚችሉበትን መንገድ መፈለግ ህጋዊው የበለጠ መግባባቶች ላይ እንዲደርስ ማድረግ ያስችላል።
ፓካሳንጀር አክለው ተጨማሪ የፖለቲካ አለመረጋጋት የዩናይትድ ስቴትስን ተአማኒነትና የኢኮኖሚ አቋም ሊጎዳ እንደሚችል አሳስበዋል። በቬሮኒካ ባልደራስ ኤግሊሲያስ ለቀረበው ዘገባ ስመኝሽ ቆየ ዋሽንግተን ዲሲ። የተመጣጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። አሁን የምሽቱን የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሐኪሞን ይጠይቁ ነው። ኦቲዝም የነርቭ ስርዓት ነው። ዳውን ሲንድሮም ደግሞ ከጽንስ ጀምሮ የሚከሰት የውልደት ጉዳት ነው። ሁለቱ የጤና ችግሮች እንዲቢለያዩም ጥቂት የማይባሉ ሰዎች ግን ግራ ሲጋቡ ይስተዋላል። ለመሆኑ የሁለቱ ህመሞች ልዩነት ምንድን ነው? ከእክሎቹ የተነሳ ልዩ ፍላጎት ያላቸው ህጻናት ምቹ ህይወት እንዲኖራቸውስ ምን ማድረግ ያስፈልጋል በሚለው ጉዳይ ላይ በጥቁር አንበሳ ሆስፒታል የህጻናት ክፍል የህጻናት ህክምና ልዩ ስፔሻሊስት እና የነርቭ ስፔሻሊስት ዶክተር በኃይሉ ይቤ ከአሜሪካ ድምጽ ጋር ቆይታ አድርገዋል። ያነጋገረቻቸው ኤደን ገረመው ናት።
በጣም ነው ማመሰግነው ዶክተር። እስቲ ሙሉ ስምህን የምትሰራበትን ሆስፒታል ሙያህን አስተዋውቅልኝ።
ዶክተር በኃይሉ ይቤ ይባላለሁ። የህጻናት ስፔሻሊስት ነኝ። ከዛው ደግሞ የህጻናት የነርቭ ስፔሻሊስት ነኝ። አሁን የምሰራው በዋናነት በጥቁር አንበሳ ስፔሻላይዝድ ሆስፒታል በህጻናት ትምህርት ክፍል ውስጥ ዩኒት ውስጥ ነው እየሰራ ያለው።
እሺ ዶክተር፣ በድጋሚ በጣም ነው ማመሰግነው ለዚህ ቃለ መጠይቅ ፈቃደኛ ስለሆንክልኝ። ዛሬ የተገናኘ ነው እንግዲህ ሁለት ብዙዎችን ግራ የሚያጋቡ ጉዳቶች ወይም ደግሞ የነርቭ ችግሮች ላይ ማብራሪያ እንድትሰጠን ነው። በተናጠል እናያቸው እንችላለን እና ዳውን ሲንድሮም የተባሉት በሽታዎች ምንድን ነው እሱ ያላቸው ልዩነት ከኦቲዝሙን ጀምር?
እሺ አመሰግናለሁ። እንደጠየቅሽኝም ብዙ ሰው የዳውን ሲንድሮም ኦቲዝምን አንድ አርጎ የማየት አለው። ኦቲዝም የባህሪ መገለጫ ነው። የባህሪ መገለጫ ነው ማለት አንድ ህፃን ልጅ ሴትም ይሁን ወንድ ሲያድግ የተወሰኑ ባህሪዎች መገለጫዎች አሉት። በእንግሊዝኛው ስሙ ኦቲዝም ስፔክትረም ዲዞርደር ይባላል። በአማርኛው ብዙ ዲፊኒሽን አልሰጠውም፣ ግን ዶክተር ዮናስ ባህረ ጥበብ በመጽሐፋቸው ላይ ያስቀመጡት የህብር የሆነ የኦቲዝም ዲዞርደር ብለውት ነው ያስቀመጡት። ህብር የሚለው ስፔክትረም የሚለውን ለመግለጽ ነው። ስፔክትረም ስንል ከቀለል ያለ ያለ በጣም ኃይለኛ እንዳለው ለማሳየት ነው። ስለዚህ ኦቲዝም አንድ ልጅ ያለው ስንል አንደኛ መገለጫው ሶሻል እና ኮሚኒኬሽን ማህበራዊ ተግባቦት እና ግንኙነት ላይ ውስንነት ሲኖርበት፣ ወደኋላ አብራራዋለሁ ደግሜ። ሁለተኛ በባህሪው እርግትር እና አንድ አይነት ነገርን ደጋግሞ የማድረግ ባህሪ ያለው ልጅ ሲሆን ይሄኛው እንደ ኦቲዝም ስፔክትረም ባህሪ ያለው እንላለን። ከዚያ ይህን ባህሪ ግን በየቀኑ ህይወቱ ላይ ማድረግ የሚጠበቅበትም ማድረግ ሳይችል ሲቀር፣ ዛሬ ደግሞ ሌላ በሽታ ይህን አመጣው ሳንል ስንቀር ይሄ ልጅ ኦቲዝም አለው እንላለን። ስለዚህ ይሄ እንደዚህ አይነት ግትር ስትሪክት የሆነ አንድ ነገር ደጋግሞ መስራት ብቻ የሚወድ ልጅ፣ ከዛው የማህበራዊና ተግባቦቱ ላይ ውስንነት ሲኖር፣ ማህበራዊና ተግባቦት ስንል ለምሳሌ ልጅ እንደተወለደ በአይኑ ያጫውታል፣ እየሳቀ ያጫውታል፣ ከፍ ሲል እንደ ድብብቆስ ጨዋታ ለማጫወት ይሞክራል፣ አይንሽን ይፈልግሻል፣ የፊት እንቅስቃሴ ማንበብ ይችላል እያደገ ሲመጣ፣ ጨዋታን እየጠበቁ መጫወት አለ። ይሄ ኦቲዝም ባህሪ ያላቸው ልጆች ግን ይሄ በአካላዊ እንቅስቃሴም ሆነ በንግግር ከሰው ጋር ተግባብቶ ከጋራ ሶሻል ከመሆን ይልቅ የብቸኝነት ይኖረዋል የኦቲዝም። ሌላኛው ደግሞ እዚህ ላይ ምን ይደረባል? አንድ ነገር ደጋግሞ ማድረግ፣ ለምሳሌ ገመድ ማዞር ሊሆን ይችላል፣ ወይ ደግሞ ኪዩብ ይሄ ቅርጻ ቅርጽ ዝም ብሎ ሲደረድሩ መዋል ሊሆን ይችላል፣ ወይ ደግሞ በውሃ ደጋግሞ ሳይሰለቹ መጫወት አይነት ነገር ይሆናል። ልጅ አንድ ጨዋታ ላይ ይሆናል፣ ቀጣይ ወደ ሌላ ይሄዳል፣ ቀጣይ ኢንተረስቱ በየደቂቃው እየተቀያየረ ይመጣል። እነሱ ግን ግትርነት አላቸው። አንድ ነገር በተመሳሳይ መንገድ ሁልጊዜ በዛ መንገድ ማድረግ ያለው ልጅ ሲሆን ይሄ ኦቲዝም አለው እንላለን። እንደ ኦቲዝም ስፔክትረም ዲዞርደር። እዚህ ላይ ግን ማወቅ ያለብሽ ለምሳሌ ቋንቋ መዘግየት ቢኖረው ኦቲዝም ነው አንለው። ሌላኛው ብልጠት ወይ ኮግኒሽን ቅድም ያልነው የአእምሮ እድገት ውስንነት የብልጠት ችግር የለባቸው። የሚሆን ነገር ቢደበቅ ፈልጎ የማግኘት ነገር ችሎታ አላቸው።
ዳውን ሲንድረም የሚባለውስ መገለጫው ምንድን ነው?
ዳውን ሲንድረም ማለት እሱ የክሮሞዞም ችግር ጂኖቻችን የተቀመጡበት የህዋሳችን ክፍል ክሮሞዞም ይባላል። ዘረመል ማለት ነው በአማርኛ። ስለዚህ ዘረመል 21 ቁጥር 21 ላይ ያለው ሁለት መሆኑ ይቀርና 3 ሲሆን የተለያየ አይነቶች አሉ። 3 ሲሆን ይሄ አካላዊ መገለጫ ያመጣል። ምክንያቱም እንዴት እንደምንገነባ የሚወሰነው ጂን ስለሆነ አገነባቡ የተለየ ልጅ ይሆናል ማለት ነው። ስለዚህ ፊታቸው መገለጫቸው ፊታቸው ትንሽ ጠፍጣፋ ያለ ይሆናል አንደኛ። ሁለተኛ አይናቸው ቀድ ወደ ላይ ነገር ትሆናለች። የጆሮ አቀማመጥ ዝቅ ያለ ነገር ይሆናል። ምላስ ተለቅ ይላል። አብዛኞቹ ተያያዥ የሆነ የልብ ችግር ይኖራቸዋል። የሳምባ ችግር ይኖራቸዋል። ከዛ ወዲህ እጃቸው ላይ የሚታይ ይሄ መስመራችን አሻራችን ለመስመር አንድ ብቻ ትሆናለች። በእግራቸው ጣት መካከል ያለው ክፍተት ሰፋ ይላል። ከዛ ወዲህ ደግሞ የአጥንታቸው ጥንካሬ በተለይ የመጀመሪያው የአከርካሪ አጥንት ላይ መገናኛው ላይ ስቴብል አይሆንም፣ የተረጋጋ አይሆንም። ከዛ ወዲህ ደግሞ ታይሮይድ ሆርሞን ተያያዥ እጥረት ይኖራቸዋል። ሰውነታቸውም ለፈስፈስ ይላል። ይሄ አሁን የዳውን ሲንድረም ስልሽ በአካል መገለጽ የሚችል ነው። ቅድም ኦቲዝም ላይ ግን አካላዊ መገለጫ የኦቲዝም ይሄ ነው የሚባል ነገር የለው። አንደኛ ዳውን ሲንድረም። ከዛ እነዚህ ዳውን ሲንድረሞች በዚህ ምክንያት እድገታቸው ከሌሎች ከሚጠበቀው ልጅ የሚጠበቅበት 6 ወር ላይ ይቀመጣል። 9 ወር ላይ ተደግፎ ይቆማል። 1 ዓመት ይሄዳል የምንለውን ፓተር አይከተልም። የእነሱ በእያንዳንዱ ፓተር ትንሽ ዘግየት ይላል። የዳውን ሲንድረሞች ቢዘገይም ግን አብዛኞቹ ይሄ ማይልስቶን የሚባሉት የእድገት ወሰኖቻቸውን በየጊዜው እያሟሉ ይሄዳሉ። ዳውን ሲንድረም ያላቸውም ቢሆኑ ማለት ነው። ከዛ ወዲህ የባህሪያቸው በጣም ጥቂቶቹ ኦቲዝም ሊኖርባቸው ይችላል። አሁን ምንድነው ዳውን ሲንድረም ያለው ልጅ በጣም ጥቂቱ ኦቲዝም ሊኖረው ይችላል። ግን እንደውም የዳውን ሲንድረም አንደኛ በጣም ብዙዎቹ ያላቸው ባህሪ ምንድነው ሃይፐር ሶሻል ናቸው። ከማህበራዊ ግንኙነታቸው ሰው መውደድ፣ ማቀፍ፣ አብሮ መጫወት መፈለግ፣ መሳቅ መፈለግ እንደውም ይልቁን የዳውን መገለጫ ነው። መገለልና ከብቸኝነት ከራስ ጋር ደጋግሞ ከመጫወት ይልቅ ማለት ነው። ዳውን ሲንድረም እና ኦቲዝም በጣም የተለያዩ ነገሮች ናቸው። በአንድ መስመር አናያቸው። ግን እኛ ሀገር ይሄ እውቀት ሲገባ የኦቲዝም ሙቀት የዳውንም ሲንድረም ሙቀት ሲገባ አንድ ላይ ስለገባ አእምሯችን ላይ እንደ አንድ የመገንዘብ ሁኔታ አለ።
እነዚህን ነገሮች እንደ ህመም ነው ወይስ እንደ ጉዳት ነው የሚቆጠሩት?
የዳውን ሲንድረም በቃ የተጨበጠ ህመም ነው። ምን አመጣው ይባል? ይሄ ጂን ይሄ ዘረመል ችግር አመጣው የሚባል ነው። ስለዚህ ሲንድረም ያለው የተለያየ ምልክቶች ስላሉት እንጂ የተገለጸ ህመም ነው ወር በሽታ ነው ማለት ይቻላል ዳውን ሲንድረም ሲሆን። ኦቲዝም ግን የባህሪ መገለጫ ስለሆነ ሞሮፍ ዲስኦርደር አይነት ነገር የጉዳት ነው ብንለው ይሻላል። ኦቲዝም ሲሆን ዳውን ሲንድረም ግን እንደ በሽታ ነው ብሎ መያዝ ይሻላል።
እንግዲህ እንደዚህ አይነት ተግዳሮቶች ያሉባቸው ህጻናት ምን አይነት ድጋፍ ነው ከማህበረሰቡም ከመምህራኖቻቸው ማግኘት ያለባቸው?
አሁን ይሄ ተግዳሮት ሲሆን ከኦቲዝም ብንጀምር ያው እንደተለያየ ህመም እያየናቸው ነው። አካሄዱም እንደተለያየ ነው የሚሆነው። ስለዚህ ይሄ አሁን ቅድም ያልኩሽ የኦቲዝም ስፔክትረም ዲስኦርደር ያላቸው ልጆች ሕክምናው አንድ አቅጣጫ የያዘ አይደለም። ያ ማለት ይሄን መድኃኒት ሰጥቼው በዚህ ይፈወሳል የምንለው አይደለም። ከአንዳንድ የምናክመው አይደለም። ያ ስለሆነ ሁላችንም አሁን እናንተም እንደምታረጉት አሁን መጠየቅና ስለ ግንዛቤን ማስፋት የሚለውም አንዱ አካሄድ ነው። ስለዚህ ሁሉም አስተማሪም ይሁን ወላጅም ይሁን እንደ ማህበረሰብም ይሁን ችግሩን አንደኛ መረዳት ያስፈልጋል። ኦቲዝም ምንድን ነው የሚለውን ነው። ይሄ ኦቲዝም ትንሽ ቁጥር አይደለም ያለው። አሁን ከ60 ሰው አንድ ሰው አንድ ልጅ ኦቲዝም አለበት። ይሄ ትንሽ ቁጥር አይደለም። ኦቲዝም የሚለው ስም ሲሰጥ ብዙ ጊዜ ሾክ ይደረጋል። ይሄ ደግሞ የመጣው ካለው ግንዛቤ ማነስ፣ አስተማሪዎች ላይ ካለው ግንዛቤ ማነስ፣ ብዙ ስላልተወራለት ሁሉም ሰው እያወቀው ቢመጣ የእያንዳንዳችን እንደ ማህበረሰብ የጋራ ችግራችን ነው። ስለዚህ አንደኛ እውቀት ስለ ኦቲዝም እውቀት ማዳበር ያስፈልጋል። እንደ ማህበረሰብ መምህራንም የአርሊ ምልክቶችን ቀድሞ የሚከሰቱት ምልክቶችን አውቀው ለወላጆች ይሄ ልጅ ከሌላው ልጅ በዚህ በዚህ ባህሪው ይለያል፣ ከልጆች ጋር ተቀላቅሎ አይጫወትም፣ መጫወት የሚፈልገው ብቻውን ነው፣ አንድ አይነት ነገር ነው የሚጫወተው፣ ስለዚህ እስቲ ለባለሙያ ብታሳዩት ብለው ይሄን እውቀት መምህራኖችም ሊኖራቸው ይገባል። በተለይ ከተማም ላይ ሳይሆን ወደ ከከተማ ወጣ ወዳሉ ወደ ገጠርም አካባቢ ያሉ ወላጆች ለሚዲያም ለሌላም ነገር ቅርብ ስላልሆኑ መምህራን እውቀቱ ሊኖራቸው ይገባል። ለሁለቱም ቢሆን በትምህርት ቤትም በማህበረሰብም አንደኛ ከማህበረሰቡ ጋር ሲቀላቀሉ ማህበረሰቡ አግላይ ያልሆነ እውቀትን መሰረት ያደረገ ማቀፍ ማድረግ መቻል አለበት። ትምህርት ቤቶችም እንደ ፍላጎቶቻቸው ለነሱ የተለየ ስፔሻል ድጋፍ ማድረግ ይኖርባቸዋል።
እሺ ዶክተር፣ በጣም ነው የማመሰግነው።
እሺ፣ እኔም በጣም አመሰግናለሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ
በፕሮግራማችን ላይ ያሏችሁን አስተያየቶች ወይም በፕሮግራማችን ቢካተቱ የምትሏቸውን ጥቆማዎች ለመስጠት በምን ታገኙናላችሁ የሚለውን መገኛ አድራሻዎቻችንን ነው ሰምተን የተመለስነው። ዝግጅታችን አሁንም ይቀጥላል። ተከታዩ ደግሞ ሳምንታዊ የስፖርት ዝግጅታችን ነው። ለመጀመሪያ ጊዜ በላቲቪያ ሪጋ በተካሄደው የዓለም ጎዳና ላይ ውድድር ኢትዮጵያውያን አትሌቶች በተለያየ ርቀት የሻምፒዮናው አሸናፊ ሆነዋል። አትሌት ድርቤ ወልተጂ በአንድ ማይል የሴቶች ጎዳና ላይ ሩጫ ክብረ ወሰን በመያዝ አሸንፋለች። ኤቢሳ ነገሰ ከሪጋ ላቲቪያ ዝርዝር ዘገባውን ልኮልናል።
አትሌት ድርቤ ወልተጂ በሴቶች አንድ ማይል ርቀት በአራት ደቂቃ 21 ሰከንድ ከ00 ማይክሮ ሰከንድ በሆነ ሰዓት የዓለምን ክብረ ወሰን በማሻሻል በቀዳሚነት ስታሸንፍ ፍሬ ወይኒ ኃይሉ በአራት ደቂቃ 23 ሰከንድ ከ06 ማይክሮ ሰከንድ በመግባት ሁለተኛ ሆና ጨርሳለች። በርቀቱ ለመጀመሪያ ጊዜ ተሳትፋ ያደረገችው አትሌት ድርቤ ወልተጂ የዓለምን ክብረ ወሰን በማሻሻሏ በእጅጉ እንደተደሰተች ተናግራለች። በውድድሩ ድርቤን ተከትላ የገባችው አትሌት ፍሬ ወይኒ ኃይሉ በበኩሏ ከድርቤ ጋር ተከታትሎ በመግባት አሸናፊ በመሆናቸው ደስ ብሎኛል ብላለች።
ውድድር በጣም ቆንጆ ነበር። ማይል ስፋት ለመጀመሪያ ስለሆነ ርቀቱ እንትን አላለው ፊኒሽ እንትኑ በደንብ ያላወቅ ነው። ብቻ ድርቤን ስላሸንፈች እኔ ሁለተኛ ስለወጣ በጣም ደስ ብሎኛል።
በሌላ በኩል በወንዶች የአምስት ኪሎ ሜትር የዓለም ጎዳና ውድድር አትሌት ሀጎስ ገብረ ህይወት የወርቅ መዳሊያ ሲያገኝ አትሌት ዮሚፍ ቀጅልቻ የብር መዳሊያ አሸንፏል። አትሌት ሀጎስ ገብረ ህይወት ርቀቱን ለመጨረስ 12 ደቂቃ ከ59 ሰከንድ ሲፈጅበት ዮሚፍ ቀጅልቻ ደግሞ ከ13 ደቂቃ ከሁለት ሰከንድ ርቀቱን አጠናቋል። ከውድድሩ በኋላ አትሌት ሀጎስ ገብረህይወት እና ዮሚፍ ቀጀልቻ በሰጡት አስተያየት የአየሩ ሁኔታ ነፋሳማ እንደነበረ ጠቅሰው በመጣ ውጤት ደስተኛ እንደሆኑ ተናግረዋል።
ያው ትንሽ አየሩ ትንሽ ንፋስ አለው። ያው ዮሚፍ በጣም የፈተነ ነበረ። ያው እኔ ደግሞ ትንሽ 3 ኪሎ ሜትር አካባቢ ደንዞኝ ነበረ። ቁጥረት አለሽ 3ኛ ኪሎ ሜትር እና ትንሽ ደንዞኝ ነበረ። ከዛ በኋላ ትንሽ ያዝ አድርገው እና በጣም ትንሽ ነገር ገምኩ። ከዛ በኋላ መጨረሻ ስለሆነ ያው አንድና ሁለት ላይ አይደለም የሚመጣው። ያው ለወርቅ ነው እንጂ ለአንድ ለሁለት አንድ አይደለም። ለወርቅ ስለነበረ ፍቅራችን ያው በእግዚአብሔር ጋር ደግሞ አሸንፊያለሁ። በጣም ደስ ብሎ
ያው ፉክክሩ ከባድ ነበረ፣ ቀላል አልነበረ። እንደምታዩ ሙሉ ሬስ ማለት ይችላል የመራው ነበረ። እሱ ደግሞ ኋላ ሲከተል ነበረ። ብዙ ጊዜ ኳላ ምሮ ሰው ለማሰናፍ ቻሱ በጣም ሰፊ ነው። ለምን ኳላ ስለነበረ ኦልሞስት ብዙ ነገር ካፈራ አርጋለሁ። ዊንድ ነበረ፣ በጣም ኃይለኛ ዊንድ ነው። እሱንም ካፈራ አርጎ ኳላ ይነበረ ሶ ያ ለእኔ ትንሽ ሉስ እንደሚያደርግ ሉስ አስደርጎኛል። የገኘሁት ናቴፕ ደስተኛ ነው። እኛ የመጀመሪያ ሩጫም ስለሆነ አደብለፍ ሲያዘጋጀው እሱም ሂስትሪ ውስጥ ስለተቀለ የመጀመሪያ ሂስትሪ ውስጥ ስለሮጥኩ ደስተኛ ነኝ።
የአትሌት ሀጎስ ገብረ ሕይወት አሰልጣኝ ኮማንደር ቶሌራ ዲንቃ በሰጡት አስተያየት ለውድድሩ በተመደበው ጊዜ ከኢትዮጵያ ተነስተው ፍራንክፈርት ላይ ቢደርሱም ለብዙ ሰዓታት እንደተጉላሉ ቅሬታቸውን ገልጸዋል። ይህም ሆኖ በመጣው ነጥብ ደስተኛ እንደሆኑ ተናግረዋል።
ወደዚህ የመጣ ነው ሐሙስ ነበረ ከኢትዮጵያ የተነሳ ነው። ሐሙስ እንደመጣን አርብ እዚህ መግባት ነበረብን። አርብ ጠዋት 7 ሰዓት ላይ እዚህ ሪጋ መግባት ነበረብን። እሱ አልተሳካልንም። ምክንያቱም ፕሌን ዴይሌት በመሆኑ ከ13 ሰዓት በላይ ፍራንክፈርት ውስጥ ለመቆየት ተገደናል። ይሄ ሳይበግረን ይሄ ሁሉ ቻሌንጅን ምግብ ሳንበላ ነው እዚህ 6 ሰዓት ገብተን ምግብ ሳይበሉ ነው ያደሩ እነዚህ አትሌቶች። እዛም መተኛ ቦታ ላገኙ ምግብ አገኝቷል። ፌዴሬሽኑ ብር እንትን ብሎ ከፍሎ አበልቶናል። ግን መተኛ ቦታ ነው ከምግቡ በላይ የሚያስፈልገው። ይሄ ሁሉ ቻሌንጅ ችለን እዚህ ደርሰናል። ጥሩ ኮኦርዲኔሽን፣ ጥሩ በመናበብ ወርቅና ብር አንስቶታል። ድርቤም ሪከርድ በመስበራ በጣም ደስተኞች ነን።
በሴቶች የአምስት ኪሎ ሜትር የዓለም ጎዳና ላይ ውድድር አትሌት እጅጋየሁ ታዬ 3ኛ ደረጃ በመያዝ አጠናቃለች። አትሌት እጅጋየሁ ታዬ ርቀቱን ለመጨረስ 10 ደቂቃ ከ40 ሰከንድ ፈይቶባታል። ሌላኛዋ ኢትዮጵያዊት አትሌት መዲና ኢሳ 5 ኪሎ ሜትሩን በ14 ደቂቃ ከ41 ሰከንድ በማጠናቀቅ አራተኛ ወጥታለች። መዲና ውድድሩ ሊጠናቀቅ ጥቂት ሰዓት ሲቀረው የመውደቅ አደጋ ባጋጠማት ሜዳሊያ ውስጥ የመግባት እድል እንደነበራት ተናግራለች።
ውድድሩ በጣም ጥሩ ውድድር ነበረ። ማለት ለእኛ የሚሰብ ውድድር አልነበረም፣ ምክንያቱም እኔ ተዘጋጅቼበታለሁ። ውድድሩን ሰርጄ ነው አሜሪካ ፋይናል ነበረ፣ እሱን ሰርጄ ነው ለዚህ ተዘጋጀ ነበረ። ምክንያቱም የሀገር ይበልጥብኛል ብዬ ማለት ነው። እና ግን በቃ ከ12 ደቂቃ ሰዓቴን ሳየው እየሄድን እየመጀመሪያ ተነሳን እየሄድን እያለን ማለት ጥሩ ላይ ነኝ። በቃ ማለት ቢደክመኝም በቃ የማሸነፉ እንትኑ ነበረኝ። በቃ ቢያንስ እንኳን በቃ አንደኛ ባልወጣ ሁለተኛ ወጣለሁ ብዬ ነው ያሰብኩት። ምክንያቱም ውስጤን እያዳመጥኩ ነበር ሲሄድ ነበረ እና ሰዓቴን ሳየው መጨረሻ ላይ ለወርቅ አካባቢ ሰዓቴን ሳየው 12 ደቂቃ ከምናምን ነው የሚል እና በቃ እየጨረስን መሆኑ ገባኝ። እኔ ሳየ ነበረ ከፊት ነው ሳየ ነበረ፣ ምክንያቱም እንትኑ ነው ሳየ ነበር ገመዱን መጨረሻውን ነው ፊኒሽንግ ነው ሳየ ነበር የት ላይ ነው እያልኩ ማለት ነው። ምክንያቱም በቃ አቅም ስለነበረ በቃ እዚህ ቦታ ላይ የሆነ ነገር ፈጥራለሁ ብዬ ነው ያሰብኩ እና ግን የሆነ ካርብ ላይ ነበረ ሶስት ነን እየሄድን ነው። አንዷ ኬንያ ከኋላችን ናት፣ ትንሽ ትኩረት ነበረ። ሶስት ነን እየሄድን የሆነ ካርብ ነበር፣ እሱን ስንታጠፍ እጅጋዩ ከፊት ያለች እሷ ዙራ ኬንያዋን ስታይ እኔ ደግሞ እግሯን ከላይ ነብሳዬ ነበረ እና እግሯ መጥቶ ከኔ ግት ገባ ከኋላዋ ስለነበርኩ ማለት ነው። እና በዛን ሰዓት ራሴ መቆጣጠር አልቻልኩ፣ ያው ወደኩ። ስወርቅ ግን ያው ጎዳውኑ ፈጥኜ የተነሳው ማለት እንደዚህ አንድ ዙር እንደተንከባለሁ ነው የተነሳው። ግን ተነስቼ ማለት እስከ ሶስት እገባለሁ ብዬ ነበረ፣ ምክንያቱም ታግዬ በቃ ቢያንስ እንኳን ወርቁንና ብሩን ብናጣው ቢያንስ ሶስተኛ ነው እገባለሁ ብዬ ነበር ያሰብኩት። ግን አልሆነም፣ አልተሳካም። በጣም ፊል አድርጌያለሁ፣ ምክንያቱም የጠበቁት ውጤት አይደለም ያመጣሁት።
ከኢትዮጵያ ቡድን መሪ አንዱ አሰልጣኝ ጌታ መሳይ በተመዘገበው አጠቃላይ ውጤት ደስተኛ እንደሆኑ ገልጸው ከውድድሩ ብዙ ተምረናል ብለዋል።
ውድድሮቹ ጥሩ ገጽታ ነበራቸው። ከጥሩ ገጽታው ስናይ ወጣቷ አትሌታችን ያውም እህቷን አስከትላ የዓለም ሪከርድን የአንድ ማይልን ሰብራ ማሸነፏ እንደ ቡድን በጣም የሚያስደስት ነገር ነው። ከዛ ደግሞ ወዲያው የአምስት ኪሎ ሜትር ውድድር ነበረ። በወንድ አትሌቶቻችን አንደኛና ሁለተኛ ገብተናል። በሴት አትሌት በእጅጋየሁ የሶስተኛን በመዲና የአራተኛን ደረጃ ይዘናል። ወደ ሀፍ ማራቶን ወደ መጨረሻው ውድድር ስንመጣ ሀፍ ማራቶን ያው እንደሚታወቅ ወደ 21 ኪሎ ሜትርን ያህል የሸፈነ ነው። ያን ሆኖም የነበረው ንፋስ ትንሽ አስቸጋሪም ቢሆን አትሌቶቻችን ግን ያን ሁሉ ተቋቁመው በወንድም በሴትም የጨረስኩት። በቡድን ሁለተኛ ሆነን የጨረስን ስለሆነ የአጠቃላይ የሪጋ ቆይታችን እንደ መጀመሪያም ውድድር ለኦሎምፒኩ የሚያዘጋጀንና የተለያዩ ነገሮችን አሟልተን ኦሎምፒኩ ላይ የተሻለ ውጤት እንድናመጣ ያደረገን አመልካች ውድድር ነው ብዬ ነው የምገምተው።
ትላንት እሁድ በላቲቪያ ሪጋ በተካሄደው በዚሁ የዓለም የጎዳና ውድድር ላይ ከመቶ በላይ የዓለም ሀገራት ተሳትፈውበታል። ከኢትዮጵያ በሴቶች እና ከአሜሪካ በወንዶች አንድ ማይል ርቀቱን ውድድር ክብረ ወሰን ማሻሻላቸው የተለየ ያደርገዋል። ለአሜሪካ ድምፅ ለጠናገረው ዘገባ ኤቢሳ ነገሰ፣ ሪጋ ላቲቪያ።
የተከበራችሁ አድማጮች እንዲሁም ተመልካቾቻችን ዝግጅቶቻችን በዚሁ አጠናቀቅን። ስናስተናግዳችሁ ያመሸነው ኤልያስ አስማረ በማቀናበር በዝግጅቱን በመምራት ደግሞ ስመኝሽ የቆየ ነበርን። ነገ በሌሎች ዝግጅቶች እንደገና እንጠብቃችኋለን። ሰላም፣ ደህና ደሩ። Thank you.